ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ግንቦት 12 2012 ዓ.ም ዝግጅታችን ጀመረ።
ከአንድ ክላስ ተዘግተን ያለ ነው። ከገባር ቢያንስ 20 ቀን ምናምን ሆኖናል እና ምርመራ ውጤት ዝም ብሎ በወሬ እየመጡ የሆነ የማሳመኒያ ቃላት ነው የሚሰጡን። ዝም ብሎ እናንተ ደህና ናችሁ ምናምን ወረቀት የለም፣ እኛ ምንም ማስረጃ ነገር የለንም። እንደገና በሽንት ቤት ዙሪያም ሽንት ቤቱ ትክክል አይደለም። እንደገና ውሃ ራሱ ስንቀዳ መከላከያ ወታደሮች ራሱ ብዙ ጫና ያደርሱብናል።
በጅግጅጋ ከተማ ለጊቶ ማቆያ የሚገኙ ከጎረቤት ሀገራት ተመላሽ ኢትዮጵያውያን መካከል አንዱ ናቸው። የሶማሌ ክልል የጤና ቢሮ ኃላፊ ዶክተር ዩሱፍ መሐመድ ምላሽ አላቸው።
ትራንስፖርቴሽን የሚያቀርበው ፌዴራል መንግስት ነው። ዛሬ 411 ይወጣሉ፣ በቃ ወደ የክልላቸው ይሄዳሉ። መኪኖቹ ገብተውላቸዋል። ትክክል ነው፣ መዘግየት አለ። መዘግየቱ የነበረው ግን ያው መኪና ሲቀርብና ዳታ ስንና ስንለዋወጥ ነው። ውጤትም በተመለከተ የተወሰደ ኦልሞስት ዘገየ ከተባለ አንድ ቀን ኦራንዳንድ ጊዜ አንድ ቀን ተኩል እንትን ይላል እንጂ ይነገራል። ባለቤት ኔጌቲቭ ፖስቲቭ ምንም ያዘገየ ነገር የለም።
ሙሉ ዘገባውን በአብይ ርዕስ እንመለስበታለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅታችንን በፌስቡክ ላይቭ እና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍስሃዬ ነኝ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ዓለም አቀፉን ወረርሽኝ ኮሮና ቫይረስን ለመግታት ከአፍሪቃ ጋር በዓለም አቀፍ ደረጃ የአንድነት ስሜት መኖር ወሳኝ ነው ብለዋል። የአፍሪቃን የጤና ስርዓትና የምግብ አቅርቦት ዋስትናን በማጠናከር ተግባር ለመርዳት የገንዘብ ቀውስም እንዳይደርስባት ዓለም አቀፍ ጥረት እንዲኖር ጥሪ ማቅረባቸው ታውቋል። የአፍሪካ ሀገሮችና የአፍሪካ ህብረት ለይቶ የማቆያ ተግባርን በማስፈጸም ድንበሮችን በመዝጋትና የቫይረሱን መዛመት ለመገደብ በቀጠናዊ ትብብር ላይ በመተማመን ላሳዩት ፈጣን እርምጃ እንደሚያሞግሱ ጉተሬሽ ዛሬ ተናግረዋል። ወረርሽኙ አፍሪካ ላይ አደጋ ደቅኗል፣ የቆየውን የእኩልነት ጉድለት ያባብሳል፣ የተመጣጠነ ምግብ እጦትና ለበሽታ ተጋላጭነትም እንደዚሁ፣ ለአፍሪካ ሸቀጦችና ለጉብኝት የነበረው ፍላጎት እየቀነሰ ነው፣ በውጭ ሀገራት የሚኖሩ ሰዎች ወደ ሀገራቸው የሚልኩት ገንዘብም እያሽቆለቆለ ነው። የንግድ ቀጠናን የመክፈቱ ዓላማ ወደ ኋላ ተገፍቷል። ስለሆነም በሚሊዮኖች የሚቆጠሩ አፍሪካውያን በከፋ ድህነት ላይ ሊወድቁ ይችላሉ ሲሉ ዋናው ጸሐፊ ስጋታቸውን ገልጸዋል። የአፍሪካ ሀገሮች ደግሞ የኮሮና ቫይረስ ክትባትና መድኃኒት ከተገኘ እኩልና ዋጋው በቀነሰ መልኩ ተደራሽ እንዲሆን እንዲያደርጉ ዋናው ጸሐፊ ጥሪ አቅርበዋል። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል ኮቪድ-19 ከ2800 በላይ የሚሆኑ ሰዎች ሕይወት ማጥፋቱን አስታውቋል። አፍሪካ ውስጥ በኮሮና ቫይረስ በሽታ ብዙ ሰዎች የሞቱባቸው ሀገሮች ደቡብ አፍሪካ፣ ግብፅ፣ አልጄሪያ፣ ሞሮኮና ናይጄሪያ መሆናቸው ታውቋል። የኮቪድ-19 መከላከያ ክትባትና መድኃኒቶች በዓለም አቀፍ ደረጃ ለሁሉም በተመጣጣኝ ዋጋ ተደራሽ እንዲሆኑ ለሚጠይቀው የዓለም የጤና ሸንጎ ውሳኔ ዩናይትድ ስቴትስ ቅሬታ ቢኖራትም የድጋፍ ድምጿን ሰጥታለች። ዘጋቢያችን ሊሳ ሽላይን ከጀኔቫ የላከችውን ዘገባ።
በአውሮፓ ሀገሮች አስተባባሪነት የተመራው ውሳኔ በበርካታ የዓለም የንግድ ድርጅት ስምምነቶች ውስጥ የተካተተው የአእምሮዊ ንብረት መብቶች ጋር ተያያዥ ንግድ ነክ ጉዳዮችን የሚመለከተው ክፍል ረገብ እንዲል ይጠይቃል። ያ ሲሆን ሀገሮች በርካሽ ዋጋ የሚገኙ የኮቪድ-19 ክትባቶችና መድኃኒቶችን በህጋዊ መንገድ ከውጪ ለመግዛት ወይም ለማምረት ያስችላቸዋልና። ዩናይትድ ስቴትስ ግን ይህን ገና ሲረቀቅ ጀምራ ተቃውማለች። የመድኃኒት አምራች ኩባንያዎችን የፈጠራ ውጤት ባለቤትነት መብት መግፈፍ ትርፋቸውን ይቀንስባቸዋል፣ አዳዲስ መድኃኒቶችን የመፍጠር ፍላጎት እንዳይኖራቸው ያደርጋል ብላ ተከራክራለች። ውሳኔው መተላለፉን ተከትሎ ባወጣችው መግለጫ ጉዳዩን ሚዛናዊነት በሌለውና ባልተሟላ መንገድ የተመለከተ ስትል የነቀፈችው ዩናይትድ ስቴትስ ኮቪድ-19ን ለመዋጋት የሚያስፈልጉ ውጤቶች ላይ ወሳኝ ምርምር፣ ፈጠራና ስርጭት እንዳይፋጠን ሊያደርግ ይችላል ስትል ነቅፋለች። የዓለም የጤና ድርጅትን የኮቪድ-19 ወረርሽኝ የመጋፈጥ ክንዋኔን አስመልክቶ የተሰጡት ዓለም አቀፍ ምላሾች ላይ ነጻና አጠቃላይ ግምገማ እንዲከናወን ጉባኤው በዚህ ውሳኔው ጥሪ አቅርቧል። ግምገማውን በተገቢው ፍጥነት ለማስጀመር ዝግጁ መሆናቸውን የዓለም የጤና ድርጅቱ ዋና ዲሬክተር ዶክተር ቴድሮስ አድሃኖም አስገንዝበዋል።
We welcome any initiative to strengthen global health security and to strengthen WHO.
የዓለምን የጤና ደህንነት ለማጠንከር የዓለም ጤና ድርጅትን አቅም ለማጎልበትም ሆነ ለበለጠው አስተማማኝ ደህንነት የሚደረገውን ጥረት ሁሉ እንደግፋለን። እንደ ሁልጊዜው የዓለም ጤና ድርጅት ግልጽ፣ ቀጥተኛና ተጠያቂነት ያለው ተቋም ሆኖ እየተሻሻለ ለመሄድ ጠንክሮ ይሰራል።
ዶክተር ቴድሮስን ከቻይና ጋር እጅና ጓንት ናቸው ብለው የሚወነጅሏቸው ፕሬዝደንት ዶናልድ ትራምፕ ጉባኤው ከመጠናቀቁ አስቀድሞ በላኩላቸው ደብዳቤ ድርጅቱ በ30 ቀን ጊዜ ውስጥ መጠነ ሰፊ የለውጥ እርምጃ ካልወሰደ ለድርጅቱ የምንሰጠውን መዋጮ ለዘለቄታው እናቆማለን ሲሉ ዝተዋል። ወረርሽኙን በመጋፈጥ ረገድ በዝግጁነቱም በምላሾቹም ረገድ የተገኙ ልምዶችን መገምገም ተገቢ መሆኑን የሚያምኑት ዶክተር ቴዎድሮስ አሁን ግን የድርጅታቸው ቅድሚያ ትኩረት ባለው አቅም ሁሉ ወረርሽኙን መዋጋትና ህይወት ማትረፍ እንደሆነ አስገንዝበዋል። በዚህ የሚስማማው ዓለም አቀፉ ግብረሰናይ ድርጅት ኦክስፋምም የWHO ሙሉ ትኩረት ጸረ ኮቪድ-19 ትግሉን ማስተባበር መሆን በሚገባው በአሁኑ ጊዜ መሰረታዊ ለውጥ አድርግ ብሎ መጠየቅ ከባድ ውድቀት መጋል።
ለፉት 24 ሰዓታት ውስጥ በተደረገው 3460 የላቦራቶሪ ምርመራ 24 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በዛሬው ዕለት ቫይረሱ እንደተገኘባቸው የተገለጹት ግለሰቦች 18 ወንዶችና 6 ሴቶች ሲሆኑ ከ4 ዓመት እስከ 57 ዓመት የዕድሜ ክልል ውስጥ የሚገኙ ናቸው። በአጠቃላይ በአሁኑ ሰዓት በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 389 ደርሷል ሲል የኢትዮጵያ የጤና ጥበቃ ሚኒስቴር አስታውቋል። ቫይረሱ የተገኘባቸው 9 ሰዎች ከአዲስ አበባ፣ 7 ሰዎች ከትግራይ ክልል እንዲሁም 8 ሰዎች ከአማራ ክልል ሲሆኑ ከነዚህ ውስጥ 12 ሰዎች የውጭ ሀገር የጉዞ ታሪክ ያላቸው፣ 8 ደግሞ ንክኪ የነበራቸውና ቀሪዎቹ 4 ሰዎች ደግሞ ምንም አይነት የጉዞ ታሪክም ሆነ ንክኪ የሌላቸው መሆናቸውን የጤና ጥበቃ ሚኒስቴር ዛሬ ቀትር ላይ ባወጣው የፌስቡክ መግለጫ አስታውቋል። ካሜሩን ዛሬ ብሔራዊ በዓሏን እያከበረች ነው። በኮሮና ቫይረስ ምክንያት የተደነገጉ የመንቀሳቀስ ገደቦች ባሉበት እንዲሁም በሀገሪቱ ወታደራዊ ኃይሎችና በእንግሊዝኛ ተናጋሪ አማጽያን መካከል ግጭት በሚካሄድበት ወቅት ነው በዓሉ የተከበረው። ፕሬዚዳንት ፖል ቢያ ለመጀመሪያ ጊዜ ትላንት ማታ ስለ ኮሮና ቫይረስ በቴሌቪዥን አንስተዋል። የሀገሪቱን ብሔራዊ ዕለት ለማክበር ባደረጉት ንግግር ስለ ኮሮና ቫይረስም እንዳነሱ ተዘግቧል። የኮሮና ቫይረስ እየተዛመተ ባለበት በአሁኑ ወቅት በዚህ ዓመቱ ብሔራዊ በዓል ወታደራዊ ሰልፍም ሆነ ሌላ ፈንጠዝያ አይኖርም ማለታቸው ተዘግቧል። ከህዝባዊ መሰባሰብ ይልቅ ህዝቡ ለብሔራዊ አንድነት እንዲሰራና የአካል መራራቅ መመሪያን እንዲተገብር መክረዋል። እንደ አውሮፓ አቆጣጠር ከ1982 ዓ.ም አንስቶ ሀገሪቱን የገዙት የ87 ዓመት ዕድሜው ቢያ ወደ ውጭ ሀገራት መጓዝ እንደሚያዘወትሩ በዚህም እንደሚነቀፉ ታውቋል። ለሁለት ወራት ያህል ድምፃቸው ባለመሰማቱና ስለ ኮሮና ቫይረስ ባለመናገራቸው ስለ ጤንነታቸው ጉዳይ ግምቶች ሲነዙ ቆይተዋል። በምስራቃዊት የአፍሪካ ሀገር ብሩንዲ የመምረጥ መብት ያለ የረጅም ጊዜውን ፕሬዚደንት ፒየር ንኩሩንዚዛን ለመተካት ድምፅ ሲሰጡ ውለዋል። ንኩሩንዚዛ ለ15 ዓመታት ያህል ስልጣን ላይ ከቆዩ በኋላ ከስልጣን ይወርዳሉ። ካለፉት 5 ዓመታት ወዲህ በሀገሪቱ ግጭቶች የታከሉባቸው ተቃውሞዎች ሲካሄዱ ቆይተዋል። ለ3ኛ ጊዜ በስልጣን ለመቆየት ያደረጉት ሙከራ ባስከተለው ግጭት ምክንያት ከ300,000 በላይ የሚሆኑ ሰዎች በድህነት ከዳሸቀችው ሀገር ለመሰደድ ተገደዋል። የተባበሩት መንግስታት ድርጅት ያካሄደው ምርመራ በህዝባዊ መነሳሳት ወቅት በመቶዎች የሚቆጠሩ ሰዎች በጸጥታ ኃይሎች መገደላቸውን ገልጿል። ፕሬዚዳንት ንኩሩንዚዛ ያቀረቧቸው የቀድሞ ጄኔራል ኤቨርስት እንዲዩሺመና፣ የዋናው ተቃዋሚ ፓርቲ መሪ አጋቶን ሩዋሳ የሚገኙባቸው 7 ሰዎች ለፕሬዚዳንትነት እየተወዳደሩ ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 11 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የፍቼ ጫምባላላ በዓል በኮሮና ቫይረስ ምክንያት በሲዳማ ወረዳዎችና በሐዋሳ ከተማ ለባሰ ችግር የተጋለጡ ዜጎችን በመደገፍ የተከበረ ነው።
በዓሉን ለማክበር ግባት ላይ የሚውሉ ሻፌታ የመሳሰሉ ሰፋፊ ስርዓቶች አሉ። እነዚህን ስርዓቶች ጭምር ስንከውን ጎረቤት በመጠራራት ነው የሚፈጸመው። ይሄ ሁኔታ በአሁኑ ጊዜ የማይቻልና ብናደርገው ከፍተኛ አደጋ ሊያስከትል የሚችል መሆኑን በመገንዘብ በዓሉን አብሮ የሚኖር ቤተሰብ ብቻ በመሰባሰብ ሌላውን ግን አስቀድሞ ካለው በማካፈልና ሁሉም ባለበት ማክበር ይኖርብናል።
የሲዳማ ዞን አስተዳዳሪ አቶ ደስታ ለዳሞ ናቸው። በሙሉ ዘገባ በሁለተኛው አጋማሽ ይመለሳሉ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት የተላለፈውን አካላዊ የመራራቅ ውሳኔ ተግባራዊ ለማድረግ የአሜሪካ ድምፅ ሰራተኞች በሙሉ በየቤታችን እንገኛለን። የምትከታተሉትን የዕለቱን ፕሮግራማችንንም የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በጅግጅጋ ከተማ ለይቶ ማቆያ ውስጥ የሚገኙ ከጎረቤት ሀገራት የተመለሱ ኢትዮጵያውያን መንግስት አስፈላጊውን ድጋፍ እያደረገላቸው እንዳልሆነ በመግለጽ ቅሬታቸውን አቀረቡ። የአሜሪካ ድምጽ ያነጋገራቸው በመቆያው የሚገኙ ኢትዮጵያውያን የአፍና አፍንጫ መሸፈኛ ማስክና ሳሙና እንዳልተሰጣቸው፣ በአንድ ክፍል ውስጥ ከሶስት እስከ ስድስት ሆነው እንዲኖሩ እንደሚገደዱ፣ እንዲሁም ከኮሮና ቫይረስ ነጻ ከሆኑ በኋላም እንዲሄዱ እንደማይፈቀድላቸው በመግለጽ የምግብ አቅርቦቱም የተጓደለ መሆኑን በመግለጽ ቅሬታቸውን አሰምተዋል። የሶማሌ ክልል ጤና ቢሮ በበኩሉ ክፍተቶች ቢኖሩም የተወራውን ያህል አይደለም በማለት ማስተባበያ ሰጥቷል። በዛሬው ዕለት 401 የሚሆኑት ከለይቶ ማቆያ ወጥተው ወደ የትውልድ አካባቢያቸው ይሄዳሉም ብሏል። አዲስ ቸኮል ዝርዝር ዘገባ አለው።
ከየትኛውም የሀገሪቱ ለይቶ ማቆያዎች በላይ በተከታታይ ቀናት በርካታ የኮሮና ቫይረስ ያለባቸው ሰዎች በተገኙበት የጅጅጋ ለይቶ ማቆያ የሚገኙ ዜጎች ክልሉ አስፈላጊውን ድጋፍ እያደረገልን አይደለም ብለዋል። ቢኒያም የተባለ ወጣት የተለያዩ ችግሮች ያሉብን መሆኑ ብቻ ሳይሆን ቅሬታችንን የሚሰማን አካልም የለም ሲል ያማርራል።
ለጤንነት እያለ ይዘጋል፣ ግን እኛ በሽታ ነው ያለን። ከበሽታ ነው ያለን። አንድ ክላስ ስድስት ሰው ነው ያለን። በዛ ይደረጋል። እንድነው እኛን ወጣ አላቸው። መልስ በቃ ምን ማለት ነው?
ምርመራ አደረጉላችሁ? ሄደ ምርመራ
አድርገናል። አንድ አስር ቀን ሆኗል።
እና ውጤቱን ሳወቃችሁ
አንድ ዶክተር በጠናችሁ ምንድን ነው መንጠ አሉ።
አብርሃም የተባለ ሌላ ወጣትም የቢንያም ቅሬታዎች ያጠናክራል።
ከአንድ ክላስ ተዘግተን ያለ ነው። ከገባር ቢያንስ 20 ቀን ምናምን ሆኖናል። እና ምርመራ ውጤት ዝም ብሎ በወሬ እየመጡ የሆነ የማሳመኒያ ቃላት ነው የሚሰጡን። ዝም ብሎ እናንተ ደህና ናችሁ ምናምን ወረቀት የለም። እኛ ምንም ማስረጃ ነገር የለንም። እንደገና በሽንት ቤት ዙሪያም ሽንት ቤቱ ትክክል አይደለም። እንደገናም ውሃ ራሱ ስንቀዳ መከላከያ ወታደሮች ራሱ ብዙ ጫና ያደርሱብናል።
ምን አይነት ጫና ያደርሱባቸዋል?
ውሃ በምንቀዳ ሰዓት ድንጋይ የመወርወር እንደዚህ የማባረር ባህሪ ያላቸው ችግር አለ እነሱ ላይ ራሱ ማለት ነው። ምርመራ ተደርጓል። በ14ኛው ቀናችን ውጤት ይኸው እስካሁን የለም። 21 ቀን ሞልቶናል።
አልነገሯችሁም? ውጤት
አልነገሩንም። እያጉላሉ ነው። ምግብ ላይም በስነ ስርዓት አይደርሰንም። የሚመጣው ምግብ ራሱ የተስተካከል አይደለም። ከአንድ ወር በላይም ያለፋቸው አሉ። ወደ ፌዴራል ራሱ ምናምን ጤና ሚኒስቴር እንደዚህ ምናምን ነገር ራሱ በጤና ዙሪያ የምናወራውን ስንፈልግ እንደውል ራሱ ስልክ ራሱ ያነሱ ነው፣ ፌዴራል ላይ ማለት ነው። እዚህም እንደዛው በቃ አማርኛ አይችሉም እያነሱ እንትን ሲሉ ማለት ነው። በራሱ በክልሉ እንትን ስናወራ አማርኛ አይችሉም፣ ወዲያውኑ ጆሯችን ላይ ይደረግሙታል። እንደዚህ አይነት ጫና አለብን። ስለዚህ እኛ እዚህ ለማን መናገር እንችላለን? ለምን እኛ እንደዚህ በዚህ ሰዓት ቢያንስ ወይ ሳሙና እንኳን መንግስት ራሱ አይደግፈንም። በዛ ላይ በባዶ ከስደት ነው የገባ ነው። ሲልበር እንኳን መቀየሪያ የለንም፣ የምንለብሰው መቀየሪያ የለንም። በቃ በዛ አይነት ጫና ላይ ነው ያለን። እንደገና ደግሞ በሽታው ራሱ ሊስፋፋ የቻለው ምግብ ስንወስድ ራሱ ተሰልፈን እርስ በርስ በቃ እየተደባደብን ምንም አይነት ስነ ስርዓት የለም። እንደገና ደግሞ የማክስ የሚባል ነገር ጭራሽ እኛ ለምን ራሱ ልናገኝ አልቻለም። ጥያቄያችን ራሱ ሊመለስ አልቻለም።
የሶማሌ ክልል ጤና ቢሮ ኃላፊ የሆኑት ዶክተር ዩሱፍ መሀመድ በበኩላቸው የሚቀርቡ ቅሬታዎች በከፊል ትክክል ናቸው ይላሉ።
ያው
ሪፖርቶች የሚያቀርበው ፌዴራል መንግስት ነው። ዛሬ 411 ይወጣሉ፣ በጋር እየፈለላቸው ይሄዳሉ። መኪኖቹ ገብተውላቸዋል። ትክክል ነው፣ መዘግየት አለ። መዘግየቱ የነበረው ግን ያው መኪና ሲቀርብ እና ዳታን ስንል ነው ስንለዋወጥ ነው። ውጤትም በተመለከተ የተወሰደ ኦልሞስት ዘገየ ከተባለ አንድ ቀን ኦራንዳንድ ጊዜ አንድ ቀን ተኩል እንትን ይላል እንጂ ይነገራል። ባለቤት ዮ ኔጌቲቭ ፖስቲቭ ለምን የሚያዘገይ ነገር የለም። የውሃ እጥረት ኢሹ ያው እዛ ዩኒቨርሲቲ ባሉ የነበረ ነው። ያው ጅጅጋ አካባቢ ይታወቃል። ግን ያንን ሶልቭ ለማድረግ ከተለያዩ ባለድርሻ አካላት ዩኒሴፍን የሚሆን ሌሎችን ፓርትነሮች እኛም እንደ ቢሮ ዩኒቨርሲቲውን ሰፖርት ለማድረግ ነው። ተጨማሪ ሮቶዎችን እና ተጨማሪ ቦቴዎች ላምጥተን ቋረ በሚያጋጥሙበት ሰዓት ያንን ሰፕላይ የምናደርግበት ሚንስ እና ከአሁን በኋላ እንዳይቸገሩና እንዳይቋረጥ ለማድረግ እየሰራን ያለንበት ሁኔታ ነው ያለው። እንግዲህ አጠቃላይ
ከዚሁ ጋር ተያይዞ የሳሙናና አፍና አፍንጫ መሸፈኛ ማስክም አቅርቦት የለንም ነው የሚሉት።
ሳሙና ሰጠናቸዋል። ማስክ ሁለት ነው። እኛም ራሳችን እጥረት ስላለብን ይመጣ እና ደዛ ንሰጣቸው። ሳሙና ግን በነፍስ ወከፍ ነው የተሰጣቸው ለሁሉ።
ምግብስ?
ምግብ ያው ዩኒቨርሲቲው ነው የሚያቀርበው። ያለውን ነገር ነው የሚያቀርብላቸው። እንግዲህ ተባለ የነበረውን በጀት ነው የሚጠቀመው። ያንን ምግብ ነው የሚያቀርብላቸው። ያንን ነው ሚኖ ነው የሚያቀርብላቸው።
አይታችሁታል? እየቀረበላቸው ያለውን ምግብ?
አዎ አይተነዋል። ያው ተማሪዎች በሉት የነበረው ነው። እንግዲህ እሱን እሺ፣ ከዩኒቨርሲቲ አስተዳደር ጋር እንነጋገራለን። ዞሮ ዞሮ ተማሪዎች ይሰጥ የነበረውን ነገር ነው እንትን እያለን
ዶርም ላይ እዛ ለይቶ ማቆያ ውስጥ ዩኒቨርሲቲ ውስጥ በአንድ ክፍል ሶስት ሰው፣ አራት ሰው፣ አምስት ሰው እስከ ስድስት ሰው የሚኖርበት ሁኔታ አለ ነው የሚሉት።
በዛ ቢባል ሁለት ነው ተለቅተለቅ ያሉት፣ ሌሎቹ አንዳንድ ነው። ግን ችግሩ ምንድን ነው? ውስጥ ራሳቸው አንድ ላይ እየተሰባሰቡ የሚተዋወቁት ቁጭ የሚሉበትና አብሮ የሚያድርበት ሁኔታ አለ። ግን እኛ ማክሲመም ከአንዳንድ ክላስ ውስጥ ሁለት ሰው ነው ያለው ማክሲመም።
የሶማሌ ክልል የለይቶ ማቆያ ጥረት እንዳለበት ከዚህ በፊትም ገልጾ የነበረ ሲሆን ተጨማሪ የለይቶ ማቆያዎችን እያዘጋጀ ነው ብለዋል ዶክተር ዩሱፍ። በዛሬው ዕለት እንዲወጡ የተወሰኑት 411 ኢትዮጵያውያን ወደ አራት ክልሎች ማለትም ወደ ትግራይ፣ አማራ፣ ኦሮሚያና የደቡብ ኢትዮጵያ ህዝቦች ብሔራዊ ክልላዊ መንግስታት የሚሄዱ መሆናቸውን ያስታወቁት ዶክተር ዩሱፍ ሁሉም ክልላቸው ድረስ ነው የሚሸኙት ብለዋል። በተያያዘ በሶማሌ ክልል ከለይቶ ማቆያ ውጪ የመጀመሪያው የኮሮና ቫይረስ ያለበት ሰው በዛሬው ዕለት መገኘቱን ያረጋግጡት ዶክተር ዩሱፍ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ አደራ ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። መቀመጫውን እዚህ ዩናይትድ ስቴትስ ያደረገው ዓለም አቀፍ ትብብር ለኢትዮጵያውያን መብት የተባለው ድርጅት የኮቪድ-19 ወረርሽኝን ለመከላከል የሚያግዙ የተለያዩ ቁሳቁሶችን ዛሬ ለኢትዮጵያ ጤና ሚኒስቴር አበርክቷል። በኢትዮጵያ የትብብሩ የድጋፍ አሰባሳቢ ኮሚቴ አስተባባሪ አቶ አመሃ መኮንን የተደረገው እርዳታ ወደ 11 ሚሊዮን ብር ወጪ የተደረገበት መሆኑን ተናግረዋል። የጤና ሚኒስትር ዶክተር ሊያ ታደሰ ደግሞ ለተደረገው ድጋፍ ምስጋና አቅርበዋል። ቀጣይነት እንደሚኖረውም ተስፋቸውን ገልጸዋል። ፀሐይ ዳምጠው በርክክቡ ስነስርዓት ላይ ተገኝታ ያጠናቀረችውን ዘገባ ታሰማናለች።
ዓለም አቀፍ ትብብር ለኢትዮጵያውያን መብት ዩናይትድ ስቴትስ ውስጥ በኢትዮጵያውያንና ትውልድ ኢትዮጵያን የተመሰረተ ነው። በአርቲስትና የሰብአዊ መብት ተሟጋጅ ታማኝ በየነ የሚመራው ይህ ድርጅት ማህበራዊ ቀውስ ባጋጠመባቸው የተለያዩ ጊዜያት የበኩሉን እገዛ ለማድረግ ድጋፍ ሲያሰባስብ ቆይቷል። እነሆ አሁንም የኮቪድ-19 ወረርሽኝ በኢትዮጵያ መከሰቱን ተከትሎ በውጭ ሀገር ከሚኖሩ ኢትዮጵያውያን ገንዘብ አሰባስቧል። በተሰበሰበው ገንዘብ አስፈላጊ ያላቸውን የተለያዩ የንጽህና መጠበቂያና የሕክምና ቁሳቁሶች ገዝቶም ዛሬ ለኢትዮጵያ ጤና ሚኒስቴር አስረክቧል። በኢትዮጵያ የድርጅቱ ድጋፍ አስተባባሪ አቶ አመሃ መኮንን የድጋፉን ዝርዝር ይገልጻሉ።
በሌሎች አገሮች እንደታየው ሁሉ በሀገራችንም የቫይረሱን ስርጭት በመከላከልና የታመሙትንም በማከም በጎ አድራጊ ፈቃደኞችን ከቫይረሱ መጠበቅ ካልተቻለ አጠቃላይ የቫይረሱን ስርጭት በመቆጣጠርና የታመሙትንም በማከም ሞትን ለመቀነስ በሚደረገው ጥረት ላይ ከፍተኛ ፈተና እንደሚሆን በመታወቁ ቅድሚያ በዚህ ረገድ ያለውን ክፍተት ለመሙላት የሚደረገውን ጥረት ለማገዝ አሁን ለማስረከብ የቀረብነውን እቃ 2 ሺፕመንት ከቻይና ሀገር በኢትዮጵያ አየር መንገድ በኩል ተጓጉዞ ባለፈው ሳምንት እዚህ የደረሰ ነው። ይህ የግል መጠበቂያ ወይም ፐርሰናል ፕሮቴክሽን ኢኩፕመንት የማጓጓዣ ወጪውን ሳይጨምር 11 ሚሊዮን ብር የፈጀ ነው።
አቶ አማ አክሎም የድጋፉ አይነት የተወሰነው በወረርሽኙ ምክንያት አፋጣኝ መፍትሄ የሚያስፈልጋቸውን ጉዳይ በመለየት መሆኑን ጠቁሟል። እየተሰሩ ስላሉ ስራዎችም አብራርቷል።
ወረርሽኙን ለመከላከል የተወሰደ ካለው የአስቸኳይ ጊዜ እርምጃ ጋር በተያያዘና ከተለያዩ በምስራቅ ኤዥያና ከአፍሪካ አገራት እንዲወጡ ተደርገው በድንገት በብዛት ወደ አገራቸው መጥተው በየመጠለያ ጣቢያ ያሉ ወገኖቻችንን የምግብና ወደ 10 ሚሊዮን ብር የሚያወጣ ድጋፍ የምግብና ተመሳሳይ ድጋፍ ለማድረግ አቅደናል። በሁለተኛ ደረጃ የቫይረሱን ስርጭት ለመከላከል አይነተኛ ከሆኑት መንገዶች አንዱ የእጅ ንጽህናን መጠበቅ ሲሆን ለዚህም ከሚያገለግሉት አንዱ የሳኒታይዘር እንደሆነ ይታወቃል። ይህ ምርት አሁን ካለው ከፍተኛ ፍላጎት አንጻር በሀገር ውስጥ በበቂ ሁኔታ ይገኛል ተብሎ አይታመንም። ከፍተኛ የኢኮኖሚ ደረጃ ላይ የሚገኙ የህብረተሰባችን ክፍሎች እንደፈለገ ገዝቶ ለመጠቀም አይቻልም። በመሆኑም በሀገር ውስጥ የምርት መጠኑ እንዲጨምር እገዛ ማድረግ በሁለተኛ ደረጃ የተያዘ እቅድ ነው። ይሄን ከቅድም በላይ ሄዶ በአሁኑ ወቅት በአዲስ አበባ ዩኒቨርሲቲ የፋርማሲ ትምህርት ቤት ስር የሚገኘውን የሳኒታይዘር ማምረቻ አሁን ባለው አቅሙ በቀን 2400 ሊትር ነው የሚያመርተው። ይህንን ተቋም ሚሊዮን ብር የሚጠጋ የማምረቻ መሳሪያ ድጋፍ ለማድረግ ጤና ሳይንስ ኮሌጅ ከፋርማሲ ኮሌጁ እና በዚህ ጉዳይ ላይ እየተሳተፈ ካለ ሌላ አንድ አሜሪካን ሀገር የተመዘገበ ድርጅት ኢትዮጵያዊነት እንዲሁም በግሎባል ሄልዝ በኩል የመግባቢያ ሰነድ ተፈርሞ ስራው በመደረግ ላይ ይገኛል።
ዓለም አቀፍ ትብብር ለኢትዮጵያውያን መብት በተባለው ድርጅት የተደረገው ድጋፍ በተለይ በጤና ተቋማት ውስጥ ውስንነት ያላቸውና በጣም አስፈላጊ የሆኑ መሳሪያዎች የተካተቱበት መሆኑን የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ ተናግረዋል። ድርጅቱ ያለብንን ክፍተት ጠይቆን እኛ በነገርነው መሰረት አስፈላጊ ቁሳቁሶች ስላመጣለን እናመሰግናለን ብለዋል።
በርካታ እስከ 11 ሚሊዮን ብር የሚያወጣ ቁሳቁሶች ተበርክተዋል። በተጨማሪ የሙቀት መለያዎች፣ ሳኒታይዘሮችን ያካተተ ሰፋ ያለ ስራ መስራት የምንችልበትን በርካታ እቃዎችን ተረክበናል። እንግዲህ ይሄ ትብብር አቀናጅቶት ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ለዚህ ስራ ኢትዮጵያ እያደረገች ላለችው ርብርብ ለማገዝ የራሳቸውን ያሳዩት ትልቅ ቁርጠኝነትና ይህንን እንግዲህ በጋራ አብረን ከሰራን ብዙ ነገር እንደምናደርግም እንደተባለው ማሳያ የሆነ እገዛ ነው። ስለዚህ ከዚህም ቀጣይ ደግሞ ተጨማሪ እገዛዎችንም ለማድረግ ስራዎችም እየሰሩ ይገኛሉ። ይሄ በተለይ ደግሞ የኢንፌክሽን መከላከያና የግል መጠበቂያ መሳሪያዎች ይህንን ወረርሽኝ ለመቆጣጠር ከምናደርገው ርብርብ አኳያ ትልቅ አስተዋጽኦና ትልቅ ሚና ያላቸው እንደመሆኑ በጤና ሚኒስቴር እና በዚህ በሴክተሩ አጠቃላይ ስም ይህንን የዓለም አቀፍ ትብብር ለኢትዮጵያውያን መብት እጅግ አድርጌ ላመሰግን ወዳለሁ።
የተጀመረው እገዛ ተጠናክሮ እንዲቀጥልም ሚኒስትሯ ጥሪ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ amharic.voanews.com ላይ እንገኛለን። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባችን እንለፍ። የኮሮና ቫይረስን ለመከላከል በሚል ስያሜ የተሰባሰቡ የኤርትራውያን ህብረት ከመላው ዓለም ያሰባሰቡትን 2.7 ሚሊዮን ብር በትግራይ ክልል ለሚገኙ የስደተኛ መጠለያ ጣቢያዎች ውስጥ ላሉ ኤርትራውያን እርዳታ ሰጡ። እርዳታው የተሰጠውም የምግብና የንጽህና መሳሪያዎች የጤና ችግር ላለባቸውና ለአቅመ ደካማ ስደተኞች መሆኑ ታውቋል። ሙልጌታ ጽባሃ ተከታዩን ዘገባ ልኮልናል።
አቶ አስመላሽ ግርማይ በትግራይ ክልል ሰሜን ምዕራባዊ ዞን በሚገኝ ሕጻጽ የስደተኛ መጠለያ ካምፕ የሚኖር ኤርትራዊ ስደተኛ ነው። የጀርባ አጥንት ጉዳት እንዳለው የተናገረው አስመላሽ የኤርትራውያን ህብረት ለመከላከል ኮሮና ቫይረስ ወረርሽኝ ከመላው ዓለም ገንዘብ አሰባስበው የሰጡት እርዳታ ለቀጣይ ህይወታችን ተስፋ እንዲኖረን አስችሎናል ብሏል። በትግራይ ክልል በሚገኙ 4 የመጠለያ ካምፕ ነው እርዳታው እየተሰጠ ያለው። እርዳታው በስደተኞች ካምፕ እያስተባበረ የሚገኘው አቶ ተስፎም ገብረ መድህን እርዳታው በመላው ዓለም የሚገኙ ኤርትራውያን ያሰባሰቡት መሆኑን ተናግሮ በአሁኑ ጊዜ የተፈጠረው የኮሮና ቫይረስ ወረርሽኝ ለመከላከል የሚያገዙ የንጽህና መሳሪያዎችና ምግብ ነው የጤና እክል ላለባቸው እየተሰጠ የሚገኘው ብሏል።
በተለያዩ ሀገሮች ያሉ ኤርትራውያን ለወገኖቻቸውን ለወንድሞቻቸው በስደት ኢትዮጵያ ውስጥ ያሉ ስደተኞች ለማገዝ የተለያዩ ሀገሮች ብር እየሰበሰቡ እያገዙ ነው እና በትግራይ ክልል አራት የኤርትራ ስደተኞች ካምፕ አለ። በእነዚህ አራት ካምፕ ደግሞ 2168 በተለያየ በሽታ የተጠቁ ወይም ደግሞ ክሮኒክ ዲዚዝ ያላቸው ሰዎች አሉ። ለእነሱ ነው እገዛ እያደረግን ያለ ነው። ትናንትና ሽመልባ ያሉ 540 ሰዎችን የምግብ እና ለኮሮና ቫይረስ መከላከያ የምንጠቀምበት ሳኒታይዘር እና ሳሙናን የመሳሰሉ ድጋፎች ሰጠናል። አሁን ደግሞ ህጻት ካምፕ እየሰጠን ነው። ህጻት ካምፕ 613 ሰዎች በዚህ በክሮኒክ ዲዚዝ የተመዘገቡ ሰዎች እየሰጠን ነው።
ይህንን እርዳታ ለአቅመ ደካሞችና የጤና እክል ያለባቸው በመለየት እየተደረገ ያለው በሰዎች እርዳታ ስለሚንቀሳቀሱ በቤታቸው ራሳቸውን ችለው በቀላሉ ምግብ እንዲሰሩ ከቫይረሱም እንዲጠበቁ ለማድረግ ነው ብሏል።
ከተለያዩ ሀገሮች ነው የተሰበሰበ። በዶላር 80,000 ዶላር ይሆናል። ወደ ኢትዮጵያ ብር ስንመነዝረው 2.7 ሚሊዮን ይሆናል። ይህንን ኢሲሲ እና የአክል በሚባል የሚታወቁት በተለያየ ማህበራዊና ፖለቲካዊ ስራ ሲሰሩ የነበሩት አሁን ግን ለኤርትራውያን በሚል ላይ አመለካከታቸው ላይ አስቀምጠው አንድ ላይ ሆኖ ህዝቡን ከኮሮና ቫይረስ ለማዳንና ለመከላከል የሚደረግ ድጋፍ ነው። ይህንን ድጋፍ በዋነኝነት አሜሪካ ውስጥ የሚኖሩ ኤርትራውያን ነው እየመሩት ያሉት፣ ግን እገዛው ከተለያየ ሀገሮች ነው። እነዚህ የተለያየ አይነት ስንክልናና በሽታ ያለባቸው ሰዎች ሰውን ካላገዛቸው ውሃ ደጃፍ ካልሰጣቸው ምግብም ከሱቅ ካልሰጣቸው አንዳንዶቻቸው በተለይም ይህንን ማድረግ የማይችሉ ሰዎች ናቸው። እኛ እያደረግነው ያለነው አሁን ለእነዚህ ሰዎች ቤታቸው ቁጭ ብሎ በትንሽ እገዛ ቤታቸው ሆኖ ራሳቸውን በመከላከል ከበሽታው እንዲጠነቀቁና እንዲሁም ደግሞ አሁን የምናደርገው እገዛ በአንድ በኩል ራሳቸውን በምግብ እንዲታነጹ እያደረግን ነው። በሌላ በኩል ደግሞ ከሰው ጋር ያላቸው ኔጌቲ ከሰው ጋር ያላቸው ትንሽ ራሳቸውን ችሎ ለመኖር ወይም ለመታቀብ እያደረግን ያለ ነው እገዛ ነው። ይሄ ለእነሱ በጣም ትልቅ ነገር ነው።
ይህ እርዳታ በማጠናከር ስደተኞቹ ለኮሮና ቫይረስ እንዳይጋለጡ ሊሰራ ይገባል ሲል ተስፋውም ተናግሯል።
ያገኘነው ድጋፍም ለአንድ ጊዜ የሚበቃ ነው። በተለያየ ቦታ ሀገራትን ያሉ ኢትዮጵያንም ኤርትራውያንም ሌሎችም ዜጎችም ስለእነዚህ ስደተኞች ለማገዝ እንዲነሳሱና የሚችሉትን ያህል እንዲያደርጉ ማጸናለው። እስካሁን ለተደረገው ድጋፍ በተለይም ደግሞ ለኢሲስና ለአክል ባይቶ የሰሩት ስራ በጣም የሚደነቅ ነው። በጣም አመሰግናለሁ።
ለአሜሪካ ድምፅ ሙልጌታ ጽብሀ መቀለ።
ሙልጌታ ጽብሀን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በሶሪያ የፕሬዝዳንት ባሻር አልአሳድ መንግስት የኮሮና ቫይረስን ቀውስ በመከላከል ስም አፈናውን እያጠበቀ መሆኑን ታዛቢዎች ተናግረዋል። 59 ሰዎች ለቫይረሱ መጋለጣቸውንና 3 ሰዎች ደግሞ መሞታቸውን የሶሪያ ጤና ጥበቃ ሚኒስቴር ቢገልጽም የምዕራባውያን የመረጃ ሰዎች ግን ይህ ቁጥር እጅግ አንሶ የተነገረ ነው ይላሉ። የኮሮና ወረርሽኝ የስደተኞችን መጠለያ ጣቢያዎችና የጦርነቱ ቀውስ በተባባሰባቸው የሰሜን ምዕራብና ሰሜን ምስራቅ ሶሪያ አካባቢዎች ላይ የበለጠ ችግር እንዳይፈጥርም ተሰግቷል። የቪኦኤዋ ዘጋቢ ዴል ካብላክ ከኦማን ያጠናቀረችውን ሪፖርት ደረጀ ደስታ ወደ አማርኛ መልሶታል።
ሳንዲ አልኳትሚ እና ኳሉድ ፋሂም በካርኒንጊ ኢንዶመንት ለዓለም አቀፍ ሰላም ሰልጣኝ ተመራማሪዎች ናቸው። የፕሬዝደንት አሳድ መንግስት ለኮቪድ-19 በመስጠት ላይ የሚገኘው ምላሽ በቅርብ ይከታተላሉ። ኮሮና ቫይረስ እንደተባለው ሶሪያውያንን እየገደለ ሊሆን እንደሚችል እስካሁን ተመልክተናል ካሉት በመነሳት ተናግረዋል። አጋጣሚው ግን የፕሬዝደንት በሺር አልአሳድ መንግስት ይበልጥ የሚፈረጥምበትን የፖለቲካ ክፍተት እንደፈጠረላቸውም አመልክተዋል። በዚያ ላይ ስለ ቫይረሱ የሚሰጠው መረጃ የተዛባ መሆኑንም ጠቁመዋል። ሳንዲ አልኳትሚ የሶሪያ መንግስት ዜጎችን ማስጨነቅና ማስፈራራቱንም ሆነ ስለ ኮቪድ-19 በሚያወጣው መረጃ ቅጥፈቱን የተለማመደው ገና ከመነሻው ጀምሮ ነው ብለዋል ለቪኦኤ በሰጡት ቃል።
It's sought to control and severely limit the amount of information.
በአገሪቱ ስላለው የቫይረሱ ስርጭትም ሆነ ለቫይረሱ መጋለጣቸው ስለተረጋገጠ ሰዎች የሚሰጠው መረጃ በጥብቅ እይታ ስር ሲሆን የሚለቀቀውም በገደብ ነው። ሌላው ቀርቶ ከሶሪያ ጋር ጥሩ ወዳጅነት ካላቸው ኢራንም ሆነ ከአካባቢው የሚሰማው የኮቪድ-19 መረጃ በአግባቡ አይለቀቅም። የአሳድ መንግስት እውነታውን መደበቁን ገፍቶበታል። በሆስፒታሎችና በመንግስቱ ቁጥጥር ስር ባሉ አካባቢዎች ሁሉ የጸጥታ ሰዎችን በማሰማራት ስለ ኮሮና ቫይረስ የሚደረጉትን ውይይቶችና የሚወጡትን መረጃዎች ሁሉ ይቆጣጣራል።
የሶሪያ ባለስልጣናት ዜጎችን ለመሰለል የኮሮና ቫይረስን ወረርሽኝ አጋጣሚ እንደሚጠቀሙ አልኳቲሚና ፋሂም ዘግበዋል። የዘገባቸው ምንጭ ያደረጉት መሰረቱን አሜሪካ ያደረገ አንድ የበይነ መረብ ደህንነት ወይም የሳይበር ሴኩሪቲ ተቋም የሶሪያ መንግስትን አጋልጦ ያወጣውን መረጃ ተንተርሰው እንደሆነ ተናግረዋል። በባለስልጣናቱ የቫይረሱን መዛመት ለመከላከል ሲባል ለሶሪያውያን በየስልኮቻቸው ላይ በተገጠሙ የኢንተርኔት አገልግሎት ማቀላጠፊያ አፕሊኬሽኖች ሳይቀር ወሬ መጥለፊያ መረባቸውን ዘርግተው ዜጎችን እንደሚያጠምዱ ገልጠዋል። ለምሳሌ አንድ ሰው ለኮሮና ቫይረስ ተጋልጦ እንደሆነ ለመመርመር ከተዘጋጀውና ኮቪድ-19 ከሚባለው ዲጂታል የሰውነት ሙቀት መለኪያ ጋር በማዳበል በሚስጥር ወሬ የሚቀዳበትን የስለላ አሰራር እንደሚጠቀሙ አብራርተዋል።
There are a trove of malicious apps that are embedded with spyware that secretly spy on users. One has a fake thermometer embedded.
ኢንተርኔትን አገልግሎት ከሚያቀላጥፉ በርካታ አፕሊኬሽኖች ጋር ተዳብለውና ተሸሽገው በሚስጥር የሚገጠሙ የስለላ መረቦች አሉ። ለምሳሌ አንደኛው የውሸት የሆነ የሰውነት ትኩሳት መጠንን የሚያሳየውና ፌክ ቴርሞሜተር የሚባለው ነው። ይህ አፕሊኬሽን ተጠቃሚዎችን በሚስጥር ሲሰልል ምንም አይታወቅበትም። ስለዚህ የሶሪያ መንግስት ሆስፒታሎችና የተለያዩ ቦታዎችን ብቻ ሳይሆን በእንደዚህ ያለ የቀውስ ጊዜ እጁ ረጅም ነው። ይህም የኢንተርኔትና የስልክ ተጠቃሚ ዜጎችን ምን ያህል መቆጣጠር እንደሚችልና እንደሚሰልል የሚያሳይ ነው።
የሶሪያ መንግስት የኮሮና ቫይረስ ታላላቅ ከተሞቹን ወጥሯል። ሰዓት ላፊ አውጇል። በክፍለ ሀገሮች መካከል ዝውውርን ገድቧል። ትምህርት ቤቶችና ዩኒቨርሲቲዎች ዘግተዋል። መስጊዶችን ጨምሮ በርካታ የህዝብ መሰብሰቢያ ስፍራዎችን አግዷል። አገር ውስጥ ካሉ ሆስፒታሎች በሙሉ አቅማቸው የሚሰሩት 64 ከመቶ ናቸው። እነሱም የባለሙያ እጥረት አለባቸው። ከፕሬዝዳንት አሳድ ውጪ ያሉት ሰሜናዊ ምዕራብና ሰሜናዊ ምስራቅ ቀጠናዎች ግን አሁንም ቀውስ ውስጥ ናቸው። በዚህ ሁኔታ ውስጥ የኮቪድ-19ን ስርጭት ለመከላከል አስቸጋሪ መሆኑ ይነገራል። ለምሳሌ በኢድሊብ ግዛት የሚገኙ የጤና ባለሙያዎች ቢሮውን ዋሽንግተን ዲሲ ላደረገ አንድ ዓለም አቀፍ በስደተኞች ጉዳይ ላይ ለሚሰራ ተቋም እንደተናገሩት ከ3 ሚሊዮን በላይ የሚሆኑና በመጠለያ ጣቢያዎች ውስጥ ያሉትን ስደተኞች ለመርዳት ያለው ዝግጁነት ብዙ መሰናክል ያለበት ነው። የአማጽያኑ የመጨረሻ ጠንካራ ይዞታ በነበረው ኢድሊብ አካባቢ የነበሩ ሆስፒታሎች በሙሉ በሶሪያ መንግስት ቦምቦች ወድመዋል። በሰሜን ምስራቅ የሚገኙ ኩርዶችም እንደነገሩ 120 አልጋዎች ያሉት ሆስፒታል ቢያቋቁሙም የመመርመሪያም ሆነ የሕክምና መሳሪያ ጥረት አለባቸው። የቫይረሱ ስርጭት በስቶ የሚያስከትለው ችግር የተባባሰ እንደሆነ ወደዚህ የሕክምና መስጫ ቦታ የሚጎርፈውን ያን ሁሉ ስደተኛ ማሰብ ትልቅ ስጋት መሆኑ አልቀረም። የኮቪድ-19 ስጋት እንደ ሶሪያ ላሉ አገሮች እጅግ አሳሳቢ የሆነ ይመስላል። ለአሜሪካ ድምጽ ሬዲዮ ደረጀ ደስታ ከፌርፋክስ ቨርጂኒያ።
ደረጀ ደስታን እናመሰግናለን። በሁከት በሚታመሰው በአፍሪካ ሳህል አካባቢ ቁጥሩ ካሁን ቀደም ባልታየ ደረጃ የገዘፈ ህዝብ አጣዳፊ የነፍስ አድን እርዳታና ጥበቃ ያስፈልገዋል ሲሉ የተባበሩት መንግስታትና የግል የረድኤት ድርጅቶች አስጠነቀቁ። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
የረድኤት ድርጅቶች የሳህል አካባቢ ሀገሮች ላይ የሚታየው ሰብአዊ ቀውስ ግዝፈቱ እንዳሳሰባቸው እንጂ እንዳላስገረማቸው ነው የሚናገሩት። 6 የአካባቢው ሀገሮች ለአመታት በግጭት ውስጥ ነው ያሉት። አካባቢው በሽብርተኛ ጥቃት እየታመሰ ነው። የአየር ንብረት ለውጡ ደግሞ የምግብ ችግሩን አባብሶታል። አሁን ደግሞ ኮቪድ-19 ወረርሽኝ ህዝቡ ደህንነቱን መጠበቅም ሆነ ላይታች ብሎ የዕለት ጉርሱን ማግኘት እንዳይችል አድርጓል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በሳህል አካባቢ ከሚኖረው 120 ሚሊዮን ህዝብ ውስጥ 24 ሚሊዮኑ በህይወት ለመቆየት ዓለም አቀፍ እርዳታና ጥበቃ እንደሚያስፈልገው አስታውቋል። ይህ ከምንጊዜውም ከፍተኛው አሃዝ እንደሆነ የኦቻ ቃል አቀባይ የንስ ለርክ ገልጸው ከዚህም ውስጥ ገሚሱ ህፃናት መሆናቸውን አመልክተዋል።
The multi-layered crisis is triggered by a deterioration in security that has led to displacement.
ዘርፈ ብዙ ቀውስ ነው የተፈጠረው። የጸጥታው ሁኔታ እያሽቆለቆለ በመሄዱ ሰው በሀገር ውስጥም ከየቀየው ተፈናቅሏል። ወደ ጎረቤት ሀገርም ተሰዷል። ረሃቡ ተባብሷል። በዚህ ሁሉ ላይ የኮቪድ-19 ወረርሽኝ በቀጥታም በተዘዋዋሪ የሚያስከተለው ጉዳት አለ። ጾታዊ ጥቃት መባባሱ ይሰማል።
የተባበሩት መንግስታት ድርጅት ባወጣው ሪፖርት መሰረት ማሊ፣ ኒጀር፣ ቡርኪና ፋሶ፣ ሰሜን ምስራቅ ናይጄሪያ፣ ቻድ እና ሰሜናዊ ካሜሩን በግጭቶችና በጸጥታው መደፍረስ መባባስ የተነሳ 4.5 ሚሊዮን ህዝብ በአገር ውስጥ ከቀዬው ተፈናቅሏል ወይም ወደ ሌላ ሀገር ተሰዷል። 12 ሚሊዮን ሰዎች በቂ ምግብ የላቸውም። ብዙዎች ረሃብ አፋፍ ላይ ናቸው። ብዛት ያላቸው ህጻናት በከባድ ሁኔታ በተመጣጠነ ምግብ እጦት ተጎድተዋል። አሁን ደግሞ ከሰኔ እስከ ነሐሴ በሚዘልቀው የምግብ ክምችት የሚሟጠጥበት ወቅት ሁኔታው እንደሚባባስ የረድኤት ድርጅቶች እያስጠነቀቁ ናቸው። በዚያ ላይ ደግሞ በክልሉ በኮሮና ቫይረስ የሚጠቃው ሰው ቁጥር እየጨመረ ነው። እስካሁን ከ9000 በላይ በቫይረሱ ተይዘዋል። የተባበሩት መንግስታት ድርጅት ችግር ላይ ላሉ 17 ሚሊዮን ሰዎች ለመድረስ 2.8 ቢሊዮን ዶላር እርዳታ ተማጽኗል። ከዚህ ውስጥ እስካሁን እጁ የገባው 18 ከመቶ ብቻ መሆኑንም ሳይገልጽ አላለፈም። በቅርቡ የመንግስታቱ ድርጅት ለሳህል አካባቢ ሀገሮች የኮቪድ-19 ወረርሽኝ ምላሽ የሚያውለው ተጨማሪ 638 ሚሊዮን ዶላር ጠይቆ እንደነበር አይዘነጋም። በክልሉ ለሚካሄዱ የአጣዳፊ እርዳታ እንቅስቃሴዎች ድጋፍ ካልተደረገ በስተቀር ባለው ችግር የተነሳ የብዙ ሰው ህይወት ይጠፋል፣ ማህበረሰቦች ይንኮታኮታሉ ሲሉ የረድኤት ድርጅቶች አስጠንቅቀዋል። ሁኔታው ቸል ከተባለ ሰብአዊ ቀውሱ ወደ ሌሎች የአህጉሪቱ አካባቢዎች እንደሚዛመትም አሳስበዋል።
የጄኔቫዋ ዘጋቢያችን ሊሳ ሽላይን እና ቆንጅት ታዬን ለዘገባው እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀን ሁለተኛው አጋማሽ ላይ ደርሰናል። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እንገኛለን። በአህዱ ራዲዮ 94.3 ላይም ስርጭታችን በቀጥታ እየተላለፈ ይገኛል። ማዳመጥ ትችላላችሁ። ለሞባይል ስልኮቻችሁ፣ ታብሌቶች እና መሰል መሳሪያዎቻችሁ ደግሞ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በጉዱማሌ አደባባይ በደመቀ ሁኔታ ይከበር የነበረው የፍቼ ጫምበላላ በዓል በኮሮና ቫይረስ ምክንያት በሲዳማ ወረዳዎችና በአዋሳ ከተማ ለባሰ ችግር የተጋለጡ ዜጎችን በመደገፍ እየተከበረ ነው። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝር ዘገባውን ያስደምጠናል።
በሐዋሳ ከተማ በሚገኘው ጉዱማሌ በመባል በሚታወቀው ስፍራ በሚሊዮኖች የሚቆጠሩ ሕዝብ በተገኘበት በየዓመቱ የሚከበረው የሲዳማ ዘመን መለወጫ ፍቼ ጫምበላላ በዓል ዘንድሮ በቤት ውስጥ ተከብሮ እንዲውል ሸማግሌዎች ውሳኔ አስተላልፈዋል ያሉት የሲዳማ አስተዳዳሪ አቶ ደስታ ሌዳሞ በዓሉ በሚከበርበት ወቅት የተቸገሩትን በመርዳት መሆን አለበት ብሏል። የሲዳማ ዞንና የአዋሳ ከተማ መስተዳድሮችም የተለያዩ ድጋፎችን ለእነዚህ ዜጎች አድርገዋል።
የፍቼ ጫምበላላ በዓል እንደሚታወቀው ከጥንት ከአባቶቻችን ጀምሮ ሲወርድ ሲዋረድ የመጣ በዓል ነው። በየዓመቱ በሰፊው የሚከበር በዓል ነው። በባህሪውም አንድነትን፣ መሰባሰብን፣ አብሮነትን የሚያጠናክር በዓል ነው። በፍቼ ጫምበላላ በዓል የተጣላ ይታረቃል፣ የተለያዩ ቤተሰቦች ይሰባሰባሉ፣ እያጣ እንደዚሁ ድጋፍ ይደረግለታል፣ ያዘነም የሚጽናናበት የፍቼ ጫምበላላ በዓል ነው። በዓሉ በውስጡ ከሰው ልጆች አልፎ እንስሳት እንኳ የሚራራ ባህሪ ያለው ነው።
የ2013 ዓመተ ምህረት የፍቼ ጫምበላላ ዘመን መለወጫ በዓል ግንቦት 12ና 13 2012 ዓመተ ምህረት እንዲውል ሽማግሌዎች ጥናታዊ እውቀት በመጠቀም በምናብ ወደ ጠፍር ተጉዘው የመሬት የፀሐይ የጨረቃና የከዋክብትን ስርዓተ ዑደት በማጥናት ትርጉም ሰጥተው ቢወስንም በአደባባይ እንዳይከበር በስዳማ ባህላዊ ሽማግሌዎች መልእክት ተላለፈው ባሳለፍነው ሳምንት ነበር። ምክንያቱ ደግሞ የዓለምን ሕዝብ በፍርሃት ማዕበል መናጥ ከጀመረ ወራትን ያስቆጠረው ኮሮና ቫይረስ ነው ተብሏል። ፍቼ ጫምበላላ በዩኔስኮ ቅርስነት የተመዘገበ ከስዳማ ተሻግሮ ከኢትዮጵያም አልፎ የዓለምን ቅርስነት መስፈርት ካሟሉ ከማይዳሰሱ 5 የሀገሪቱ ቅርሶች ውስጥ አንዱ ሲሆን በዓሉ ዘንድሮ ፍቼ ጫምበላላ ለሰብአዊነት በሚል መሪ ሀሳብ እንደሚከበር አቶ ደስታ ተናግሯል። በስዳማ ባህል ተመሳሳይ ችግር ሲፈጠር ላብነትም በህዝብ ዘንድ ተከበረ ቦታ ያላቸው እንደ ሞተ ያሉ የአገር ሽማግሌዎች፣ የጎሳማዮችና ታላቅ ሰው ሲያርፍ እንዲሁም ረሃብና ማዕት ሲደርስ በየቤቱ ብቻ እንደሚከበር ተገልጧል። ይሁን እንጂ ይህንን ታሪካዊ እውነት ወደ ጎን በመተው ሆነ ተብሎ በጫና ተደረገ ነው እየተባለ የሚናፈስ ወሬ ሰምቻል ያሉት የአገር ሽማግሌ አቶ ጥላሁን ቱቴ ውሳኔው የሽማግሌዎች እንጂ የመንግስትም የፖለቲካ ኃይላትም ጣልቃ ገብነት እንደሌለበት ተናግሯል። ቢሆን እንኳን አገሪቱ በህዝብ ተወካዮች ምክር ቤት በታወጀው የአስቸኳይ ጊዜ አዋጅ መሰረት መሰብሰብ እንደማይቻል መዘንጋት የለበትም ብሏል። አቶ ደስታ በበኩላቸው የዓለምን ህዝብ ያስጨነቀው ወረርሽኝ እንዳይዛችሁ በከፍተኛ ጥንቃቄ አክብሩ ሲሉ አሳስበዋል።
በዓሉን የሚያከብሩ ወገኖቻችን እንደከዚህ በቀደሙ በከፍተኛ ደረጃ በመሰባሰብ በቤተሰብም ደረጃ ቢሆን ማዕድ በጋራ በመቁረስ በዓሉን ለማክበር ግብዓት ላይ የሚውሉ ሻፌታ የመሳሰሉ ሰፋፊ ሰው የሚያሳትፉ የአመጋገብ ሂደቶችና ስርዓቶች አሉ። እነዚህን ስርዓቶች ጭምር ስንከውን ጎረቤት በመጠራራት ነው የሚፈጸመው። ይሄ ሁኔታ በአሁኑ ጊዜ የማይቻልና ብናደርገው ከፍተኛ አደጋ ሊያስከትል የሚችል መሆኑን በመገንዘብ በዓሉን በቤተሰብ ደረጃ ብቻ አብሮ የሚኖር ቤተሰብ ብቻ በመሰባሰብ ሌላውን ግን አስቀድሞ ካለው በማካፈልና ሁሉም ባለበት በዓሉን በዛ ደረጃ እንዲያዘጋጅ ሊያሳልፍ በሚደረግ ሂደት ማክበር ይኖርብናል።
የአዋሳ ከተማ ከንቲባ አቶ ጥራቱ በየነም ፍቼ ጨምበላላ የስዳማ ሕዝብ በጉጉት የሚጠብቀውና ታላቅ በዓል መሆኑን ገልጠው በዓሉ የፍቅር የሰላምና የይቅርታ መሆኑን ተናግሯል።
ዛሬ ፍቼ ጨምበላላ በዓል ስናከብር በአንድ መልኩ በዓሉ ላይ ያሉ ሴቶችን በፍቅር በአንድነት የተጣላም በመታረቅ ሀገራችንን ቀጣይ ሰላም እንድትሆን በመጸለይ አባቶችን ሲሰልሙ ለነበረው ቀጣይ ጊዜያችን አዲሱ ዘመን የሰላም የጤና እንዲሆን እየተመኘን አንዱ የበዓሉን ሴቶችን የምናጠናከርበት ይሆናል። ሁለተኛው በአሁኑ ሰዓት ያጋጠመንን ወረርሽኝ በጋራ በመሆን በመተባበር ርቀታችንን በመጠበቅ ንጽህናችንን በመጠበቅ ቸልተኝነቱን በማስወገድ በሽታው እንዲቆምና ከሀገራችን ሊወጣ በጋራ የምንሰራበት ቢሆን በማሰብ ነው።
በዓሉን በማስመልከት 6 ሚሊዮን ብር የሚገመት ምግብ ነክና የንጽህና መጠበቂያ ቁሳቁሶች ለተቸገሩ ዜጎች መታደሉን የዞኑ አደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ታሪኩ ቱፋ ተናግረዋል። ድጋፉ የተደረገላቸው የይርጋለም የአለታ ወንዶና የአዋሳ ከተማ ነዋሪዎች የተሰማቸውን አለኝተኝነት ተናግሯል።
ታድልስ ጌታ ይባላለሁ። እግዚአብሔር ይባርካችሁ። ያደረጉት ነገር ሁሉ አመሰግናለሁ። እግዚአብሔር ያው የቤታቸውን በረከት እግዚአብሔር እንደዚህ ያድርግላቸው። በጣም ሰው ቤት ጥገኝነት ነው የምኖረው። ሰው ከፍዬ ለመኖር አቅም የለኝም። ከልጆቼ ጋር አንድ ወንድ ልጅ፣ ሴት ሁለት ሆነ ሶስታችን ነው የምንኖረው። ምንም ከኋላ እናት አባት የሚደግፈን ነገር ምንም የለም። በራሴ ለፍቼ መንገዳር ቆርጬ ሸንኮራ ምናምን ብዬ ነው የምኖረው። የተሰጠኝ ከፍርኖ ዱቄት፣ ዘይት አለ፣ ሳሙና፣ ስኳር አለ። እግዚአብሔር ይባርካቸው። ፈርቶናል። እኔ አንድ የሁለት ወር እጠቀማለሁ።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የፍቼ ጨምበላላን በዓል በማስመልከት ባስተላለፉት መልእክት ስዳማዎች ከአሮጌ ወደ አዲሱ ዓመት የመሸጋገሪያ ተምሳሌት በሆነ ሁሉቃ ልጆቻቸውና ከብቶቻቸውን በማሳለፍ በአሮጌው ዓመት የነበሩ ችግሮች፣ መከራዎችና በሽታዎች ከኋላችን ቀርተው አዲስ ወደሆነውና ብሩህ ተስፋ ወደሚታይበት የብልጽግና ጎዳና እኛን የሚምራን በማለት ያምናሉ ብለዋል። ጠቅላይ ሚኒስትር አብይ አህመድ እኛም ዓለማችንና አገራችንን ስጋት ላይ የጣለውን የኮሮና ቫይረስ ወረርሽኝ ፈጣሪ ከኋላችን አስቀርቶ በአዲሱ ዓመት ወደ ብልጽግና ጎዳና እንዲመራን ከስዳማዎች ጋር ፈጣሪን እንማጸናለን ነው ያሉት። የዘንድሮውን የፍቼ ጨምበላላ በዓልን በደማቅ ሁኔታ ለማክበር ሁላችንም ስንጓጓ የነበረ ቢሆን ያለውን መግለጫቸው የስዳማ ሽማግሌዎች ዓለማችን ያለችበትን ሁኔታ በመረዳት በዓሉ በቤት እንዲከበር ያስተላለፉት ወቅታዊ መልእክት ለሀገራቸውና ለሕዝባቸው ኃላፊነት የሚሰማቸው ከምንም ነገር በላይ የሰው ሕይወት የሚገዳቸው መሆኑን ያሳየ በመሆኑ አድናቆትን ይገልጻሉ ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ዮናታንን ላደረሰን ዘገባ እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ። 202-205-9942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንን ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና የማህበራዊ መገናኛ ፕሮዲውሰራችን ደግሞ አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። ዲሞክራሲ በተግባር የሩዋንዳው ፍጅት ተጠርጣሪ ፌሊሲየን ካቡጋ ፈረንሳይ ውስጥ በመያዙ የተባበሩት መንግስታት ድርጅት አድናቆቱን ገልጿል። ካቡጋ በተጠናከረ የፖሊስ ጥበቃ ዛሬ ፓሪስ ውስጥ ፍርድ ቤት ቀርቧል። ሊሳ ብራንት ከፓሪስ ያጠናቀረችውን ዘገባ ሰለሞን አባተ ለዲሞክራሲ በተግባር አዘጋጅቶታል።
ፌሊሲየን ካቡጋ ችሎት ፊት የቀረበው የፈረንሳይ ፖሊስ ከዋና ከተማይቱ ፓሪስ ወጣ ብላ በመተገኝ አንያ ሱሴን በመትባል ቀበሌ ከመገኝ የአፓርትመንት መኖሪያው ከተያዘ ከሶስት ቀናት በኋላ ነው። ካቡጋ እዚያ የሚኖረው በሐሰተኛ የማንነት መግለጫዎች እንደነበረ ባለስልጣናቱ ተናግረዋል። የካቡጋ ይፋ የፍርድ ሂደት እስኪጀመር በፈረንሳይ የሕግ ስርዓት መሰረት ጥቂት ሳምንታት ማለፋቸው አይቀርም። በሕግ አዋቆች አስተያየት የካቡጋ ጉዳይ የሚታየው ስራውን የዛሬ 5 ዓመት ካቆመው በሩዋንዳ የዘርፍ ጅት ወንጀሎች ላይ ተሰይሞ ከነበረው ዓለም አቀፍ ችሎት የተንጠለጠሉ ዶሴዎችን በተረከበ ልዩ አካል እንደሚሆን ታውቋል። ካቡጋ ላይ ዛሬ የቀረበበት ክስ የዘርፍ ጅትን ጨምሮ 7 ወንጀሎችን የያዘ ዶሴ ነው። የካቡጋ መያዝ ዛሬ በነጻነት የሚንቀሳቀሱ የሩዋንዳ ፍጅት ተጠያቂዎችን ሌሎችም ሀገሮች ነቅተው እንዲያድኑ ያበረታታቸዋል የሚል ተስፋ እንዳላቸው የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሸሌ ተናግረዋል። የካቡጋን ባልተጠበቀ ሁኔታ መያዝ የሰብአዊ መብቶች ተሟጋቾችና ከዘር ፍጅት ዘመቻዎችና ጥቃቶች የተረፉ ሰዎች ቡድኖች አድንቀዋል። ያለፉ ጊዜዎችንና የካቡጋንም እድሜ ግምት ውስጥ በማስገባት ፈረንሳይ የፍርዱን ሂደት እንድታፋጥን ያሳሰቡት የሰብአዊ መብቶች ዓለም አቀፍ ፌዴሬሽን የክብር ፕሬዝዳንት የሆኑት ጠበቃው ፓትሪክ ባደዊን ፈረንሳይ ያንን ማድረግ የሚጠበቅባት ለራሷ ስትል ነው ብለዋል። በአንድ ወቅት በስልጣን ኃይል ጡንቻው የፈረጠመና ክብርቴ ነጋዴም የነበረው ካቡጋ በሽሽት ላይ ለሩብ ምዕት ዓመት ያህል በድፍን አውሮፓና አፍሪካ እየተንቀሳቀሰ ኖሯል። የዛሬ 26 ዓመት ሩዋንዳ ውስጥ በ800,000 የቱትሲና ለዘብተኛ የሆኑ የሁቱ ጎሳ አባላት ላይ የተካሄደውን የወል ፍጅት ዘመቻ ያካሄዱ ታጣቂ ቡድኖችን በገንዘብ በመርዳት ይከሰሳል ካቡጋ። ፊሊሲየን ካቡጋ በተጨማሪም በሩዋንዳ የቱትሲ ጎሳ ላይ የጭፍጨፋ የጥላቻና የማንቋሸሽ ፕሮፓጋንዳ ሲዘራና ተከታታይ መልእክቶችን ሲያሰራጭ ከነበረው ራዲዮ ሜል ኮሊንስ ባለቤቶችም አንዱ ነበር። በሁቱ አክራሪዎች ተመስርቶ ሐምሌ 1985 ዓመተ ምህረት ስርጭት የጀመረውና ሩዋንዳ ላይ ያንን ሁሉ መከራ ካዘነበ በኋላ በአመቱ ሐምሌ 24986 ዓመተ ምህረት የተዘጋው በምህጻር RTLM ተብሎ የሚታወቀው የሺህ ኮረብቶች ምድር ነጻ ራዲዮና ቴሌቪዥን ወይም ራዲዮ ቲቪ ሚል ኮሊንስ የሚባለው ጣቢያ ከሩዋንዳ መንግስትም እርዳታ ያገኝ እንደነበርና እንዲያውም የመጀመሪያ ስርጭቶቹን ያካሄደው የራሱን የመንግስቱን መሳሪያዎች ተጠቅሞ እንደነበር ሰነዶች ያሳያሉ። ሩዋንዳ በሌላ መጠሪያ የሺህ ኮረብቶች ምድር ትባላለች። የ13 ወር ሀገር እንዲሉ ለኢትዮጵያ ከቱትሲና ለዘብተኛ ሁቱ ሩዋንዳውያን በተጨማሪ ራዲዮ ቲቪ ሚል ኮሊንስ ቤልጂጋውያንና የመንግስታቱን ድርጅት ሰላም አስከባሪ ኃይል ኡናሚርንም ኢላማ አድርጎ የጥቃት መልእክቶችን ይነዛ የነበረ ብዙ አድማጭም የነበረው ጣቢያ ነበር። RTLM በተሰጠው ተቀጥያ ስሞች ራዲዮ ጄኖሳይድ ወይም የዘር ፍጅት ራዲዮ፣ ዴት ባይ ሬዲዮ ሞት በራዲዮ፣ ዘ ሳውንድ ትራክ ቱ ጄኖሳይድ የዘር ፍጅት ድምጽ እየተባለም ሲጠራ ቆይቷል። አሁን ፈረንሳይና ሌሎችም የአውሮፓ ሀገሮች የኮሮና ቫይረስን መተላለፍ ለመቆጣጠር ሲሉ መዘጋታቸው በካቡጋ ላይ እንዲያተኩሩ ትንፋሽ የሰጣቸው መሆኑን ከመርማሪዎቹ አንዱ ለሮይተርስ የዜና አውታር ተናግረዋል። መርማሪዎቹ ካቡጋን የያዙት ይኖርበት የነበረውን ቤት የተከራዩት ልጆቹ ኢንተርኔት ላይ ያሳረፏቸውን አሻራዎች ፈለግ ተከታትለው መሆኑንም ገልጸዋል። ካቡጋ ፈረንሳይ የገባው መቼ እንደሆነ ባይታወቅም ጎረቤቶቹ ግን ለብዙ ዓመታት እንደሚያውቁትና ራሱን ደፍቶ የሚኖር ሰው እንደሆነም መናገራቸውን የሰብአዊ መብቶች ፌዴሬሽኑ ባደዊን ለቪኦኤ ገልጸዋል። ለመሆኑ ካቡጋን ለመያዝ ስለምን ይህንን ያህል ጊዜ መቆየት አስፈለገ ሲሉ ሙሉ ማብራሪያ እንዲሰጣቸው አንዳንድ ተሟጋቾች መጠየቅ ጀምረዋል። እንግዲህ የካቡጋ ፍርድ ፊት መቅረብ በሌሎች የዘር ፍጅት ተጠያቂዎች ላይም የባትሪ ብርሃን እንዲያርፍ ለማድረግ እድል ይሰጣል ብለዋል ባውደዊን። ይህ የዘር ፍጅት ጉዳይ በፓሪስና በኪጋሊ መካከል የሻከሩ ግንኙነቶች እንዲሰፍኑ አድርጎ ቆይቷል። ፈረንሳይ ግዴለሽነትና ቸልተኛነት አሳይታለች ስትል ሩዋንዳ ተከሳለች። ይህ የዘር ፍጅት ጉዳይ በፓሪስና በኪጋሊ መካከል የሻከሩ ግንኙነቶች እንዲሰፍኑ አድርጎ ቆይቷል። ፈረንሳይ ግዴለሽነትና ቸልተኛነት አሳይታለች ስትል ሩዋንዳ ስትከስ ቆይታለች። በርግጥ በመጨረሻዎቹ አመታት የሀገሮቹ ግንኙነት የመሻሻል አዝማሚያ ያሳይታዋል። የፈረንሳይ ኢማኑኤል ማክሮን ሀገራቸው በሩዋንዳው የወል ግድያዎች ውስጥ ሚና ኖሯት ያውቅ እንደነበረ የሚመረምር በባለሙያዎች የተዋቀረ ኮሚሽን ባለፈው አመት አቋቁመዋል። ኮሚሽኑ ሪፖርቱን በመጪው የአውሮፓ አመት ያቀርባል ተብሎ ይጠበቃል። የዛሬ 26 አመት የተካሄደውን የዘር ፍጅት ፈረንሳይ ለመጀመሪያ ጊዜ ባለፈው ወር ሚያዝያ ውስጥ በሐዘን ዘክራለች።
ሰለሞን አባተን እናመሰግናለን። ወደ ተከታዩ መሰናዶ እንለፍ። ሴቶችና ቤተሰብ። በኮሮና ቫይረስ ምክንያት የቤት ውስጥ ጥቃት የሚፈጸምባቸው ሴቶችና ሕጻናት ቁጥር ጨምሯል። የዛሬው የሴቶችና ቤተሰብ ርዕሳችን ነው። በኮቪድ-19 ምክንያት ማህበረሰቡ በቤት እንዲቆይ መወሰኑን ተከትሎ በቅርብ የቤተሰብ አባላት ጾታዊ ጥቃት የሚደርስባቸው ሴቶችና ሕጻናት ቁጥር ጭማሪ እያሳየ መሆኑን የአዲስ አበባ ሕጻናትና ወጣቶች ሚኒስቴር አስታወቀ። በዚህ ወቅት ጥቃት የደረሰባቸው ሕጻናትም በወረርሽኙ ምክንያት በቀጥታ ወደ መጠለያ ጣቢያዎች መግባት ባለመቻላቸው የለይቶ ማቆያ መጠለያ ማዘጋጀቱን ሚኒስቴር መስሪያ ቤቱ አስታውቋል። አዲስ አበባ ከተማ ፖሊስ ኮሚሽን በበኩሉ በኮሮና ቫይረስ ምክንያት ጥቃት የደረሰ ባቸውን ሴቶች እንጂ ወንዶቹን የሚቀበላቸው መጠለያ ጣቢያ ገና እንዳላገኙ ተናግረዋል። ባልደረባችን ስመኝሽ የቆየ የጥቃቱን ሰለባዎች ሁኔታ በተከታዩ ዘገባ ትዳስሰዋለች።
የኮሮና ቫይረስ ወረርሽኝን ለመግታት ሰዎች በቤታቸው እንዲቆዩ ከተደረገ በኋላ የእናት ጡት ወተት በቅጡ ያልጠገቡና ገና ክፉና ደጉን ያለዩ ሕጻናትን ጨምሮ እስከ ባለትዳር ሴቶች ድረስ በቤተሰብ አባላቸውና በቅርብ ሰዎቻቸው ጥቃት የሚደርስባቸው ሰዎች ቁጥር በዓለም ዙሪያ እያሻቀበ ነው። በኢትዮጵያም ከኮቪድ-19 በኋላ የተሰራና የቁጥሩን መጨመር የሚያሳይ ጥናት ባይኖርም በቅርብ የቤተሰብ አባላት ጥቃት የሚደርስባቸው ሴቶችና ሕጻናት ቁጥር እየጨመረ መሆኑን የሚያሳዩ መረጃዎች ግን እየታዩ ነው ያሉን የአዲስ አበባ ሴቶችና ሕጻናት ቢሮ ምክትል ኃላፊ ወይዘሮ ሜሮን አራጋው ናቸው።
ሀገራችን ላይ ጾታዊ ጥቃት እንዳጠቃለ ፕሪቫለንት ነው። በጣም በሰፊው የሚፈጸም ሴቶች የሚፈጸም ጥቃት ነው። ከቤት ውስጥ ከማን ጋር ተከትሎ ደግሞ የራሱ ጾታዊ ጥቃት ሲፈጸምባቸው የነበሩ ቤቶች ውስጥ የሚያይልበት ሁኔታ ኢንዲኬተሮች፣ አመላካች ነገሮችን አይተናል። በተለያየ መልኩ አዲስ አበባ ብቻ ሳይሆን ከሌሎች ክልሎችም እየወጡ ያሉ መረጃዎች አሉ። ከዛ በተጨማሪ ፌደራል ጠቅላይ አቃቢ ሕግም እንደዚሁ ያወጣው መረጃ አለ በቅርቡ ኦፊሻሊ። ይሄ ተደማምሮ እንግዲህ በምን ያህል ፐርሰንት ጨመረ የሚለውን መናገር ባያስችለን፣ ነገር ግን ቤት ውስጥ በተቀመጡ ቁጥር ሴቶችና ህጻናት ጥቃት ይጋለጣሉ።
በተመሳሳይ የቤት ውስጥ ጥቃት እየደረሰባቸው ያሉት ሴቶችና ህጻናት ከኮሮና በፊት በመጠለያ ጣቢያዎች ያገኙ የነበረውን ከለላ በወረርሽኙ ምክንያት ማግኘት አልቻሉም። ይህም የሆነው መጠለያ ጣቢያዎች የቫይረሱን ስርጭት በመፍራት አዲስ የጥቃት ሰለባዎችን መቀበል ባለመቻላቸው ነው። ወይዘሮ ሜሮን ከኮቪድ-19 በኋላ በተከፈተ የለይቶ ማቆያ መጠለያ ጣቢያ ውስጥ ከሳምንት በፊት 2 ህጻናትን ጨምሮ 27 ሴቶች ጥቃት ደርሶባቸው መግባታቸውን ገልጸው ክስተቱ ለጥቃቱ መጨመር ማሳያ ነው ይላሉ።
ከኮቪድ በኋላ ደግሞ እነዚህ ነባር መጠለያዎች ላይ አሁን አዲስ ጥቃት የደረሰባቸውን ሴቶች ወደዚያ መቀላቀል ስለማይቻል ለብቻው አዲስ መጠለያ ተከፍቷል። እዛ መጠለያ ላይ እንግዲህ ኮቪድ-19 ወረርሽኝ በኋላ የተከፈተ መጠለያ ነው። ለይቶ ለብቻ ለማቆየት ሴቶችን በአጭር ጊዜ ነው ቁጥሩ እንግዲህ ከሳምንት በፊት 27 ሴቶች ከዛ መካከል 2 ህጻናት ጥቃት ደርሶባቸው ገብተዋልና ከካውንስለሮች መረዳት የቻለው በዚህ በሎክዳውኑ በተለይ በረጅም ሰዓት ሴቶችና ህጻናት ቤት ውስጥ በሚቆዩበት ጊዜ በተለይ ጥቃት የሚፈጸሙበት ቤት ከነበረ የጥቃት ሰለባዎች ከጥቃት አድራሾች ጋር ረጅም ሰዓት አብሮ እንዲቆዩ ይሆናል ማለት ነው እና በተለይ ህጻናት ላይ የተፈጸመው በቅርብ ቤተሰቦቻቸው በአጎት ሁለቱ ደግሞ በአባቶቻቸው አስገድዶ መድፈር ወንጀል የሚገኝበታል።
የተቀናጀ የቤተሰብ አገልግሎት ከ1993 ዓመተ ምህረት ጀምሮ አዲስ አበባ ውስጥ ጾታዊ ጥቃት ለሚፈጸምባቸው ሴቶችና ህጻናት የመጠለያ የህግና የስና ልቦና ድጋፍ የሚሰጥ ጾታዊ ጥቃት ለደረሰባቸው ህጻናት ወንዶች በብቸኝነት ከለላ በመስጠት የሚሰራው መጠለያ ጣቢያ በኮሮና ቫይረስ ምክንያት እንደቀድም አልቻሉ የድርጅቱ መስራችና ዋና ስራ አስኪያጅ ወይዘሮ መቅደስ ዘለለው ገልጸዋል።
የሴቶች ልጆች አንድ ሸልተር ተቋቁሞ ለዚህ ለኮራንቲን እዛ ውስጥ ልጆች እየገቡ ናቸው። ሴቶች በብዛት እዛ ይገቡና ከዛ ምችን የ14 ቀን ቆይታ ከቆዩ በኋላ ተመርምረው ወደ የሸልተሮቻችን ወደ 7 ሸልተሮች ይተላለፋሉ። ሌላው ትልቁ ችግር የወንዶች ልጆች ነው። የወንዶች ልጆች አሁን የአቢዩዙ ጨምሯል። ከፖሊስም ልጆች ይላሉ የተነገረን ያለው አሁን የኛ ችግር ቀጥታ ለመቀበል አልቻለም። ምክንያቱም እኛ ጋር ያሉት ልጆች ላይ ሌሎች ልጆች ከገቡ ጥሩ አይሆንም። ስለዚህ ያዝናቸው ልጆች ይዘን ለኮራንቲን ቦታ እንዲፈለግልን ለፖሊስም ለፍርድ ቤትም ለጠቅላይ ፍርድ ቤትም ሪፖርት አድርገናል።
በአሁኑ ሰዓት ከ5 አመት እስከ 17 አመት የሚሆኑ 18 ጥቃት የደረሰባቸው ወንዶችና ሴቶች ህጻናትን በመጠለያ ጣቢያቸው እየረዱ እንዳሉ የነገሩን ወይዘሮ መቅደስ ሁሉም ህጻናት ጥቃቱ የደረሰባቸው በቤታቸውና በአካባቢያቸው ባሉ ሰዎች ነው ይላሉ።
በቅርብ ቤተሰብ ነው፣ በጎረቤት በቅርብ ቤተሰብ ነው። ቤተሰብ ውስጥም ብዙ የማይነገር ነገር አሁን በቅርብ ከአባት ጀምሮ በጣም ቅርብ በሆኑ ቤተሰቦች ህጻናት ይደፈራሉ። ሌላው ደግሞ ከገጠር እናስተምራለን ብሎ ልጆች አመጡና እዚህ ካመጡ በኋላ ደግሞ በተለያየ ሰው ይደፈራሉ። እና በቅርብ ሰው ነው በብዛት የሚደፈሩት፣ በሩቅ አይደለም። ምክንያቱም ህጻናት ብዙም በሩቅ ቦታ ማሄዱ እዛው ያለ ሰው ነው የሚደፍራቸው እና የቤተሰብ አባላትም ይደፍራሉ። እንዲህ እኛ ሪፖርትድ የሆነውን ነው የምንነግርሽ። ሪፖርትድ ሳይሆን የሚቀር ሊኖር ይችላል።
ተጎጂዎቹ ሴቶችና ህጻናት ከጥቃቱ በኋላ ማህበረሰቡ የሚያደርስባቸውን ጫና አሸንፈው ፖሊስ ጋር ከደረሱ በኋላ ጉዳያቸው እስኪጠናቀቅ ጥቃቱን ካደረሱባቸው ሰዎች ገለል ብለው መቆየት አለባቸው። የኮሮና ቫይረስ ከገባ በኋላ ግን እነዚህን ተጎጂዎች በተለይ ወንዶቹን ተቀብሎ የሚያቆያቸው ማግኘት አስቸጋሪ መሆኑን በአዲስ አበባ ፖሊስ ኮሚሽን የሴቶችና ህጻናት ምርመራና እንክብካቤ ኃላፊ ኮማንደር አጸደ ወርዶፋ ይናገራሉ።
ጥላት እንደዚህ ለትልልቅ ሴቶችን የሚሰጡ አገልግሎት ነበረው። ቶታሊ ግን አሁን ይሄ ከኮሮና በኋላ የተዘጉበት ሁኔታ ነው ያለው። ለሴቶች ፈጣን በሆነ ሁኔታ መጠለያ ቢገኝም ለእነዚህ ለወንድ ህጻናቶች የሚሆን መጠለያ አልተገኘም። ወይዘሮ መቅደስ መጠለያ ልዩ የሚያደርገው በተለይ በመቀመጫ ጉዳት የደረሰባቸው ህጻናት ብቸኛ መጠለያ ነበር ያንን አገልግሎት በመስጠት። አሁን ግን ባለመኖሩ ያው የሚመጡ ልጆችን ብኖሩ እንግዲህ ፖሊስ ምንም ማድረግ አይችልም። የመጡትን ልጆች ናቸውና ሜዳ ላይ መጣት ስንም አይቻል አቅም በፈቀደ መጠን ከየትም ከየትም ተብሎ እንዲሸኙበትም ደግሞ ምንም አማራጭ ከሌለ ደግሞ እዛ ፖሊስ ጣቢያ አካባቢ የሚቆዩበት ሁኔታ ነው ያለው።
ኮሮና እንደገባ በፖሊስ ጣቢያ ውስጥ ወደ 12 የሚጠጉ ህጻናት ነበሩ ያሉን ኮማንደር አጸደ ህጻናቱ ምግብና ማደሪያን የመሳሰሉ መሰረታዊ ነገሮች ስለሚያስፈልጋቸው በተገኘው አጋጣሚ ከሰዎች ጋር እንዲጠጉ ወይም በፖሊስ ጣቢያው አካባቢ እንዲቆዩ ቢደረግም በፖሊስ ስራ ላይ ግን ትልቅ ጫና እየፈጠረ እንደሆነ ጨምረው ያስረዳሉ። በኮሮና ቫይረስ ምክንያት ሰው በቤቱ እንዲቆይ በሚደረግበት ወቅት የቤት ውስጥ ጥቃቶች ሊጨምሩ እንደሚችሉ ታሳቢ ያደረገው የፌዴራል ጠቅላይ ፍርድ ቤት ፍርድ ቤቶች በበሽታው ምክንያት መደበኛ ስራቸውን ባቋረጡበት ወቅት ከሚያያቸው ጥቂት አስቸኳይ ጉዳዮች አንዱ አድርገው እንዲሰሩ መመሪያ አስተላልፏል። ወይዘሮ ሜሮንም መስሪያ ቤታቸውን ጨምሮ መንግስት ለጉዳዩ ትኩረት በመስጠት እየሰራ መሆኑን ይገልጻሉ።
መንግስት አንዱ ትኩረት ከሰጣቸው ጉዳዮች መካከል ጾታዊ ጥቃት እንደመሆኑ ፍርድ ቤቶች በጣም ለውሱ ጉዳዮች ነበረ። መጀመሪያ ወረርሽኙ ተከፍቶ የነበሩት በኋላ ላይ ግን የጥቃቶች መበራከት ሲሰማ የቤት ውስጥ ጥቃትን የሚያስመለክተው ፍርድ ቤቶች እንደሚያዩ ከአንድ ወር ተኩል ገደማ በፊት ይፋ ተደርጎ ፍርድ ቤቶች ለዚህ ጉዳይ ክፍት ናቸው። ስለዚህ ፍርድ ቤቶች ክፍት ከሆኑ ለዚህ ጉዳይ ጥቃት የሚፈጸምባቸው ሴቶች፣ ህጻናት ክፍት አገልግሎት እንደሚያገኙ ግልጽ ነው። ስለዚህ ወደዚያ ሄደው ወንጀል በተፈጸመበት ወረዳ ነው ፖሊስ ጣቢያ ሄደው አመልክተው ፍትህ ማግኘት እንደሚችሉ፣ ሌላውም የማህበረሰቡ አካል ደግሞ የሴቶች ደህንነት የህጻናት ደህንነት መጠበቁን ማረጋገጥ አለባቸው።
በሀገር ደረጃ ጥናት ተካሂዶ በሴቶችና በወንዶች ላይ የሚደርሱ ጾታዊ ጥቃቶች ቁጥር በውል ባይታወቅም ወይዘሮ ሜሮን በተለያዩ መንገዶች ወደ ቢሮአቸው ከመመጡ የሴቶችና ህፃናት ጉዳዮች መሃል 90% በጥቃት ውስጥ የሚያልፉ መሆናቸውን አመልክተዋል። ለአሜሪካ ድምጽ ዘገባ ስመኝ ነው።